ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው ስርጭታችን አሁን ጀመረ። እስር ላይ የነበሩና ጉዳያቸው በሕግ የተያዘው የህወሓት የቀድሞ ባለሥልጣናት ክሶች ተቋርጠው እንዲለቀቁ መንግሥት የወሰደውን ውሳኔ ተፎካካሪ ፓርቲዎች ኢዜማ፣ አብንና እናት ፓርቲ ተቃወሙ።
አንደኛ ድንገታዊ ነው። በየትኛው ተቋም በየትኛው ስርዓት ታይቶ በሁለት ሶስት ጭንቅላት ተመርምሮ ሚዛናዊ በሆነ ሁኔታ እንደተወሰነ ግልጽ አይደለም። እውነት ለመናገር
ይሄ አሁን የተወሰደው እርምጃ አስቀድሞ ወንጀለኛው ወንጀለኛ ሳይባል ተበዳዩን መበደሉ እዛ ጋር በአግባቡ ሳይቀመጥለት ኢንተርቬንሽን ወይም ጣልቃ ገብነት ነው ብለን ነው። ሀገር በህግና በህግ ብቻ ልትመራ ይገባል። ስለዚህ ታህሳስ 29 የሰማነው እርምጃ በእኛ ፓርቲ እይታ አግባብነት የለውም።
ኦፌኮ አመራር የተሟላ ይሆናል ብለን ስለምናስብ በጣም ደስ አሰኝቶናል።
የፓርቲዎቹ አመራር አባላት ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። እስር ላይ የነበሩ አመራሮችና አባላቱ መፈታታቸው ለሁሉ አቀፍ ሀገራዊ ውይይት አስተዋጽኦ ያደርጋል ሲል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አስታወቀ። የዚህም ዘገባ ደርሶናል፣ በመጽሔት ክፍለ ጊዜ ይቀርባል። በርከት ባሉ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችንም ይዘናል። ሰኞ ጥር 2 2014 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪዋ ብርሃን ኃይሉ፣ የዌብና መገናኛ ብዙሃን አቀናባሪያችን አበባየሁ ገበያው፣ የዕለቱ ዋና አዘጋጅ ሰለሞን አባተ ነው። በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጠቅላይ ሚኒስትር አብይ አህመድ ከቅርብ ጊዜ በፊት ባሰራጩት የትዊት መልእክታቸው ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጋር በስልክ መወያየታቸውን ገለጹ። በውይይታችን በሁለቱ አገሮች መካከል ስላለው የጋራ ወዳጅነትና በቀጠናው ባሉ ጉዳዮች ላይ ተነጋግረናል ያሉት ጠቅላይ ሚኒስትሩ ሁለታችንም ገንቢ በሆኑና በመከባበር ላይ በተመሰረተ ግንኙነት የጋራ እሴቶቻችንን ለማጠንከር ተስማምተናል ብለዋል። በሌላም በኩል ዋይት ሀውስ ባወጣው መግለጫ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ውስጥ እየተካሄደ ስላለው ግጭትና ሰላምና እርቅን ስለማስፈን ስለሚካሄደው ጥረት መነጋገራቸውን አስታውቋል። በቅርብ ስለተፈቱ የፖለቲካ እስረኞችም አስመልክቶ ፕሬዚደንቱ ምስጋናቸውን የገለጹ ሲሆን ሁለቱ መሪዎች ግጭቱን ለማስቆም የተኩስ አቁም ስምምነት ማፋጠን ስለሚቻልበት፣ የሰብአዊ እርዳታ ተደራሽነትን በአፋጣኝ ማከናወን ስለሚቻልበትና በግጭቱ ተጎጂ የሆኑትን ሰላማዊ ሰዎችና በአስቸኳይ አዋጅ የታሰሩ ሰዎችን አስመልክቶ የተነጋገሩ መሆኑን በመግለጫው ተገልጿል። ፕሬዚደንት ባይደን በቅርቡ በመካሄድ ላይ ስላሉ የአየር ጥቃቶችና በሰላማዊ ዜጎች ላይ እየደረሰ ስላለው ጉዳት ያሳሰባቸው መሆኑን በመግለጫው ተመልክቷል። ዩናይትድ ስቴትስ ግጭቱ በሰላማዊ መንገድ እንዲፈታ ቁርጠኛ መሆኗን ከአፍሪካ ሕብረት ጋር የተጀመረው ጥረት እንደሚደግፉም ተናግረዋል። የአሜሪካና የኢትዮጵያ ግንኙነት ትብብርን ለማጠንከር ተጨባጭ መሻሻሎች ማድረግ እንደሚያስፈልግ ፕሬዚደንቱ መግለጻቸው በዋይት ሀውሱ መግለጫ ተመልክተዋል። እስር ላይ የነበሩና ጉዳያቸው በሕግ የተያዘ የህወሓት የቀድሞ ባለሥልጣናት ክሶች ተቋርጠው እንዲለቀቁ መንግስት መወሰኑን አንዳንድ ተፎካካሪ ፓርቲዎች ተቃውመዋል። ውሳኔው ፍትህን፣ የሕግ የበላይነትና የተቋማትን ነጻነት የሚጋፋና የህዝብ ጉዳትንም ያቃለለ ነው ብለውታል። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ማብራሪያ ውሳኔው መንግስትን ጭምር ያስደነገጠ ቢሆንም ለኢትዮጵያ ዘላቂ ጥቅም የሚበጅና የሚያግዝ መሆኑን ተናግረዋል። አድማጮች፣ ሪፖርተሮቻችን ይህን አስመልክቶ ያጠናቀሩት ዘገባ በምሽቱ አብይ ርዕስ ይቀርባል። 14 ወራትን በፈጀውና እስካሁን ድረስ እየተካሄደ ባለው ጦርነት ከሰሞኑ በስደተኞች ጣቢያዎች ላይ ከባድ የአየር ጥቃት መድረሱን ተከትሎ በትግራይ ክልል ውስጥ አገልግሎት ይሰጡ የነበሩ የረድኤት ተቋማት አገልግሎት ከመስጠት መታገዳቸውን የተባበሩት መንግስታት ድርጅት ትላንት እሁድ አስታወቀ። ኤደን ገረመው የአጃንስ ፍራንስ ፕሬስን ዘገባ እንደሚከተለው ታቀርበዋለች።
የኢትዮጵያ ፌደራላዊ መንግስት ለሀገር አቀፍ እርቅ ጥሪ ማቅረቡ ባለም አቀፍ ማህበረሰብ ዘንድ አስከፊ ጦርነት ሊያበቃ ነው የሚል ተስፋ ባጫረ በቀናት ጊዜ ውስጥ ነው የተባበሩት መንግስታት የአየር ድብደባ ያደረሰው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም UN OCHA ለአጃንስ ፍራንስ ፕሬስ በላከው መግለጫ ላይ የአየር ጥቃቱ አርብ ዕለት ማምሻውን በሰሜን ምዕራብ ትግራይ ደደቢት ከተማ ላይ መፈጸሙንና በተደረገው ቅድመ የመረጃ ማሰባሰቦችም ከፍተኛ የሆነ የሲቪሎች ጉዳትና ሞት መመዝገቡን አስታውቋል። ተቋሙ ይህን ተከትሎ በአካባቢው እየተካሄደ ባለው የድሮኖች ጥቃት ምክንያት የረድኤት ተቋማት እንቅስቃሴ እንዳያደርጉ ታግደዋል ሲልም አስፍሯል። አማጺው ህወሓትም በአየር ድብደባው የ56 ሰዎች ህይወት አልፏል ያለ ሲሆን በመቀሌ የሚገኘው የክልሉ ዋና ሆስፒታልም የ55 ሰዎች ህይወት ማለፉንና 126 የሚሆኑት ላይም ጉዳት መድረሱን አስታውቋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት እሁድ በትዊተር ገጻቸው ላይ ባሰፈሩት መልእክት የኤርትራ ወታደራዊ ኃይል በሰሜን ምዕራብ ትግራይ ጥቃት አድርሷል ያሉ ሲሆን ኤርትራ የኢትዮጵያን አንድነት ማስጠበቅ በሚል ለቀጠናው ሰላም የሚደረገውን እያንዳንዱን ጥረት በሙሉ ታደናቅፋለች ሲሉም ከሰዋል። AFP በዚህ ዘገባው ላይ በአካባቢው ባለው የመረጃ መቋረጥ ምክንያት እየተነሱ ያሉ ክሶችን ማረጋገጥ አለመቻሉንና ከኢትዮጵያ መንግስትም በዚህ ጉዳይ ላይ የተሰጠ ምላሽ አለመኖሩንም ጨምሮ አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ UN OCHA የመድኃኒትና የነዳጅ አቅርቦት አለመኖሩ የተጎዱትን ለመርዳት የሚደረገውን ድጋፍ ያስተጓጎለና በአጠቃላይ በትግራይ ያለውን የጤና ስርዓት ወደ ውድቀት የመራ ነው ሲል ያስታወቀ ሲሆን የአየር ጥቃቱ በአስጊ ሁኔታ ተባብሶ ቀጥሏል። ስለዚህም በዚህ ግጭት ውስጥ ተሳታፊ የሆኑ አካላት በሙሉ ዓለም አቀፍ የሰብአዊ ህጎችን እንዲያከብሩ ሲል ጥሪ አቀርቧል። በተመሳሳይ የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ ይህንን የአየር ጥቃት ተቀባይነት የሌለው ሲል በትዊተር ገጹ ላይ አስፍሯል። ቢሮው አክሎም በአካባቢ ያሉ ብጥብጦች በአስቸኳይ እንዲቆሙና ሁሉን አካታች የሆነ ብሔራዊ ድርድር እንዲጀመር እንዲሁም ያልተገደበ እርዳታም ድጋፍ ለሚያስፈልጋቸው ሁሉም ኢትዮጵያውያን እንዲደርስ ጥሪያችንን አጉልተን እናሰማለን ብሏል።
በሱዳን ወታደራዊ አገዛዙን በመቃወም የሚካሄደው ሰልፍ አሁንም እንደቀጠለ ሲሆን ትናንት እሁድ በሺዎች የሚቆጠሩ ሰላማዊ ሰልፈኞች የተሳተፉበትን ሰልፍ ለመበተን የጸጥታ ኃይሎች አስለቃሽ ጋዝና ተቀጣጣይ መሳሪያዎችን መጠቀማቸው ተገለጸ። የሱዳን የሕክምና ባለሙያዎች አንድ ተቃዋሚ መገደሉን የገለጹ ሲሆን ይህ እስከዛሬ በተቃውሞ የተገደሉትን ሰዎች 62 እንደሚያደርሰው ተመልክቷል። የተባበሩት መንግስታት ባለፈው ቅዳሜ ባወጣው መግለጫ በሱዳን ያለውን ቀውስ ለመፍታት ወታደራዊ መሪዎች፣ የፖለቲካ ፓርቲዎችና ሌሎች ቡድኖች እንዲነጋገሩ ሙከራ እንደሚያደርግ አስታውቋል። በመፈንቅለ መንግስቱ ተወግደው እንደገና ወደ ስልጣን ተመልሰው የነበሩት የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ በወታደራዊ ክፍልና በተቃዋሚዎች መካከል ያለውን ቅራኔ መፍታት ባለመቻላቸው ታህሳስ 24 2014 ዓ.ም ከስልጣን የለቀቁ መሆኑን ማስታወቃቸው ይታወሳል። የሶማሊያ መሪዎች በሚቀጥለው የካቲት 15 2014 የምክር ቤት አባላት ምርጫውን ለማካሄድ ከስምምነት ላይ መድረሳቸውን ዛሬ አስታወቁ። መሪዎቹ ከዚህ ስምምነት የደረሱት ምርጫውን ለተደጋጋሚ ጊዜ ካስተላለፉ በኋላ መሆኑም ተመልክቷል። የምዕራብ አፍሪካ አገራት መሪዎች በማሊ ላይ አዲስ የንግድና የፋይናንስ ዳታ ማቀብ መጣላቸውን አስታወቁ። አገራቱ ማቀቡን የጣሉት መፈንቅለ መንግስት በተደረገባት ማሊ ያሉት ወታደራዊ መሪዎች በሚቀጥለው ወር ይካሄዳል የተባለውን ምርጫ ለአምስት ዓመት በማስተላለፋቸው ነው። ወታደራዊ የማሊ መንግስት ባለስልጣናት ምርጫውን የሚያካሂዱት ስልጣን ላይ ከቆዩ 4 ዓመታት በኋላ መሆኑን ማስታወቃቸው ተመልክቷል። የምዕራብ አፍሪካ የጋራ ትብብር አባል አገራት መሪዎች ውሳኔውን ያሳለፉት በጋና ዋና ከተማ ቀኑን ሙሉ የፈጀ ስብሰባ ካደረጉ በኋላ ባወጡት መግለጫ መሆኑም ተገልጿል። የማሊ ውሳኔ ጠቅላላውን የምዕራብ አፍሪካ የሚያሰጋ መሆኑንም አገራቱ በመግለጫቸው ገልጸዋል። ማሊ ከምዕራብ አፍሪካ የትብብር አባል አገሮች ጋር የምታደርገው የየብስ ድንበርና የአየር ግንኙነት የሚቋረጥ መሆኑም በማዕቀቡ መግለጫ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ እና የሩሲያ ከፍተኛ ዲፕሎማቶች ሞስኮ በዩክሬን ድንበር አቅራቢያ ስላከማቸችው ሰራዊትና ሩሲያ ከምዕራባውያን ስለጠየቀችው የደህንነት ዋስትና ለመምከር የሚያደርጉትን ተከታታይ ውይይት ለመጀመር ዛሬ ሰኞ በጄኔቭ ተገናኝተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ዛሬ በሰጡት መግለጫ በአገሪቱ አቆጣጠር ከጠዋቱ 3 ሰዓት ላይ የተጀመረው ስብሰባ በተለይ ከዩናይትድ ስቴትስ በኩል ከዩክሬን ብቻ ሳይሆን ከኔቶና በመላው አውሮፓ ከሚገኙ ሌሎች አገሮች ጋር በመመካከር የሚካሄድ መሆኑን ገልጸዋል። ቃል አቀባዩ ያንዳንዱን ጉዳይ በየደረጃው ከስር ከስር ወዲያውኑ ለአጋሮቻችን እናሳውቃለን። በሚቀጥሉት ቀናትም ሆነ ሳምንታት ይህንኑ እናደርጋለን ብለዋል። ሩሲያ ከዩናይትድ ስቴትስ ጋር በጄኔቭ ከመታደርገው ንግግር በኋላ ንግግሯን በመቀጠል በሚቀጥለው ረቡዕ ብራስልስ ውስጥ ከኔቶ በአውሮፓ ከሚገኙ የደህንነትና የትብብር ተቋማት ጋር ደግሞ በመጪው ሐሙስ በቪየና እንደምትነጋገር ተመልክቷል። ሩሲያና ዩናይትድ ስቴትስ ውጥረቱን ለማርገብ እስካሁን ባደረጉት ንግግር መጠነኛ ተስፋ መኖሩም ተመልክቷል። ይሁን እንጂ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ለሲኤንኤን እንደተናገሩት በዩክሬን ራስ ላይ ጠመንጃ ተደግኖ አንዳች ለውጥ እናመጣለን ብሎ ማሰቡ በጣም ከባድ ነው ብለዋል። ብሊንከን በሌላኛው የኤቢሲ ቴሌቪዥን በሰጡት መግለጫ ደግሞ እኛ በመፍትሄነት የምንመርጠው ጠንካራ ዲፕሎማሲውን ነው። ይሁን እንጂ ምርጫው በሩሲያ የሚወሰን ነው ብለዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ራብኮቭ ሩሲያ ከየትኛውም የንግግር መድረክ ወዲያውኑ አቋርጣ ልትወጣ የምትችልበት አጋጣሚ ሊኖር ይችላል ብለው ማስጠንቀቃቸውን የሩሲያ መንግስት ይዞታ የሆነው የሩሲያ ዓለም አቀፍ የዜና አገልግሎት መናገሩ ተጠቅሷል። የካዛክስታን ባለስልጣናት ባለፈው ሳምንት በተደረገው ተቃውሞ ሰልፍ ላይ ከተገደሉት 164 ሰዎች መካከል የአራት ዓመት ህፃን ልጅ እንደምትገኝበት አስታወቁ። ባለስልጣናቱ 5800 ሰዎች መታሰራቸውንም ገልጸዋል። በከፍተኛ ሁኔታ የተቀሰቀሰውን ተቃውሞ በቁጥጥር ስር ለማዋል የካዛክስታን ፕሬዚደንት ካሲም ጆምራት ቶኪዮቭ ጸጥታ አስከባሪዎች ያለምንም ማስጠንቀቂያ ተቃዋሚዎችን ተኩሰው መግደል የሚችሉ መሆኑና ፈቃድና ትዕዛዝ መስጠታቸው ተመልክቷል። የቀድሞ የሶቪየት ህብረት አባል የሆነችው ካዛክስታን ፕሬዚደንት ሩሲያና ፕሬዚደንት ፑቲን የገነፈለውን ተቃውሞ እንዲያረግቡላቸው እርዳታ መጠየቃቸው ተገልጧል። በአጸፋውም ሩሲያና የጋራ ደህንነት ስምምነት ያላቸው አባል አገራት እንዲሁም የዩሮ ኤዥያን መንግስታት የወታደራዊ ትብብር ህብረት አገሮች ወታደሮችን ወደ ካዛክስታን መላካቸው ተሰምቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ካዛክስታን የራሷን ህግና ስርዓት ማስጠበቅ ተቋሞችንም መከላከል ትችላለች። ይሁን እንጂ ያንን ለማድረግ የሰላማዊ ዜጎችን የመቃወም መብት ማክበርና ያቀረቡትንም የምጣኔ ሀብትና አንዳንድ የፖለቲካ ጥያቄዎች መመለስ አለባት ብለዋል። በመጨረሻም ዜና እረፍት። የጋዜጠኛ ገነት ምትኬ የቀብር ስነ ስርዓት በትናንትናው ዕለት በአዲስ አበባ በሚገኘው ቅድስት ሥላሴ ካቴድራል ቤተክርስቲያን ተከናውኗል። ለረጅም ዓመታት በኢትዮጵያ ቴሌቪዥን ለተወሰኑ ዓመታት ደግሞ በአሜሪካ ድምጽ ሬዲዮ የአማርኛ ስርጭት ላይ በጋዜጠኝነት ያገለገለችው ወይዘሮ ገነት በ65 ዓመቷ በምትኖርበት በዩናይትድ ስቴትስ ነው ህይወቷ ያለፈው። ኬኔዲ አባተ ዝርዝሩን ያሰማናል።
ከእናቷ ወይዘሮ ፈለቀች ማሞና ከአባቷ አቶ ምትኬ ዓለሙ ጥር 21 ቀን 1949 ዓመተ ምህረት በአዲስ አበባ የተወለደችው ጋዜጠኛ ገነት ምትኬ ከወላጆቿ 6 ልጆች መካከል ብቸኛዋ ሴት ልጅ ነበረች። ጋዜጠኛ ገነት እድሜዋ ለትምህርት እንደደረሰ የአንደኛ ደረጃ ትምህርቷን በአዲስ አበባ በሚገኝ የክርስቲያን ልጃገረዶች ትምህርት ቤት የተከታተለች ሲሆን የሁለተኛ ደረጃ ትምህርቷን ደግሞ ከ1962 እስከ 1965 ዓመተ ምህረት በቴጌ መነን ሁለተኛ ደረጃ ትምህርት ቤት እንደተከታተለች የህይወት ታሪኳ ያስረዳል። በ1970 ዓ.ም ወደ ቀድሞዋ ሶቪየት ህብረት በማቅናት የጋዜጠኝነት ሙያ ቀስማ በማስተርስ ዲግሪም ተመርቃለች። ከዚያም ወደ አገሯ በመመለስ በኢትዮጵያ ቴሌቪዥን በዜና አዘጋጅነትና አንባቢነት እስከ ወታደራዊው የደርግ አስተዳደር ዘመን መጨረሻ ለበርካታ ዓመታት አገልግላለች። በ1983 ዓ.ም ኢህአዴግ ስልጣን ሲይዝ ከኢትዮጵያ ቴሌቪዥን ከህግ ውጭ ተባረሩ ከተባሉ 50 ጋዜጠኞች አንዷ ስለመሆኗም በህይወት ታሪኳ ተጠቅሷል። ከዚህ በኋላ በግል የህትመት ስራ ተሰማርታ የነበረችውና በተለያዩ መንግስታዊ ያልሆኑ ድርጅቶችም ያገለገለችው ጋዜጠኛ ገነት በዩናይትድ ስቴትስ የተሻለ የስራ እድል በማግኘት ህይወቷ እስካለፈበት ጊዜ ድረስ ኑሮዋን በዚያው መስርታ ቆይታለች። በዩናይትድ ስቴትስ ቆይታዋም በአሜሪካ ድምጽ ራዲዮ ጣቢያ በአማርኛው ስርጭት ላይ ለተወሰኑ አመታት በጋዜጠኝነት አገልግላለች። ህይወቷ እስካለፈበት ጊዜ ድረስም በዩናይትድ ስቴትስ በሚገኘው ድሪም ኢትዮጵያን ኮንሶርቲየም በሚባል የአረጋውያን ማህበር ውስጥ ወቅት በበጎ ፈቃደኝነት ስታገለግል ነበር። የሁለት ወንድ ልጆች እናት የሆነችው ጋዜጠኛ ገነት በህይወቷ የመጨረሻ ዘመን ለህፃናት የሚሆኑ መጽሐፍትን በማዘጋጀት ላይ እንደነበረችም ታሪኳ ያስረዳል። ይሁንና ባደረባት ድንገተኛ ህመም በምትኖርበት ዩናይትድ ስቴትስ ህክምና በመከታተል ላይ ያለች ረቡዕ ታህሳስ 20 ቀን 2014 ዓ.ም በ65 ዓመቷ ይህን ዓለም ተሰናብታለች። ስራተ ቀብሯም በትናንትናው ዕለት እሁድ ጥር 1 ቀን 2014 ዓ.ም ቤተሰቦቿ ወዳጅ ዘመዶቿና የቀድሞ የሥራ ባልደረቦቿ በተገኙበት በአዲስ አበባ ቅድስት ሥላሴ ካቴድራል ተፈጽሟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 2 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞም ቆየት ብለው ከሚሰሙት ዘጋቢዎችና ከሚሰሙት ዘገባዎችና ቅንብሮች አንዱን ለቅምሻ እናሰማችሁ።
በመሰረታዊነት የክትባቱ ትልቁ ውጤት ቫይረሱ ሰውነታችን እንዳይገባ ማድረግ አይደለም። የሚያመጣው በሽታ ጠንካራ ሆኖ ወደ ሆስፒታል የሚያደርስ ሕይወት የሚያጠፋ ነው። ሁለቱን ክትባት ወስዶ እንደገና ደግሞ ማጠናከሪያ ክትባቱን የሚወሰደ ሰው ቫይረሱ ቢይዘውም ለጠና ህመም አያጋልጠውም።
ዶክተር አሰፋ ጀጃው መኮንንን ነው የሰማችሁት። ሙሉ ዝግጅቱም በምሽቱ ሐኪሙን ይጠይቁ ፕሮግራም በሁለተኛው አጋማሽ ስርጭት ቆየት ብሎ ይቀርባል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። እስር ላይ የነበሩና ጉዳያቸው በሕግ የተያዘ የህወሓት የቀድሞ ባለስልጣናት ክሶች ተቋርጠው እንዲለቀቁ መንግስት መወሰኑን አንዳንድ ተፎካካሪ ፓርቲዎች ተቃወሙት። ውሳኔው ፍትህን፣ የህግ የበላይነትንና የተቋማትን ነጻነት የሚጋፋና የህዝብ ጉዳትንም ያቃለለ ነው ብለውታል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በሰጡት ማብራሪያ ውሳኔው መንግስትን ጭምር ያስደነገጠ ቢሆንም ለኢትዮጵያ ዘላቂ ጥቅም የሚበጅና የሚያግዝ መሆኑን ተናግረዋል። ሪፖርተሮቻችን መለስካቸው አምሃና መስፍን አራጌ ያጠናቀሯቸውን ዘገባዎች አጣምሮ መለስካቸው አምሃ እንደሚከተለው ያቀርበዋል።
ታህሳስ 29 ቀን 2014 ዓ.ም ምሽት በኢትዮጵያ ቴሌቪዥን የተሰማው ሰበር ዜና በሕግ ጥላ ስር የነበሩ ዕውቅ ሰዎች ክሳቸው ተቋርጦ ከእስር እንደሚፈቱ ከተሰማ እስከ ዛሬ ድረስ በሕዝብ ዘንድ አነጋጋሪ እንደሆነ ነው። ይህ ሰበር ዜና በተሰማ በነጋታው መግለጫውን በጽሑፍ ያሰራጨው ኢትዮጵያ ዜጎች ለማኅበራዊ ፍትሕ የተሰኘው ተፎካካሪ ፓርቲ ጸጸት ይቅርታን ትቀድማለች፣ ፍትሕ ደግሞ የሁላችን ተስፋ የአብረ መኖራችንም ማስተማመኛ ውለች፣ ተበዳይ ፍትህ ሳያገኝ እንዲሁም ሳይካስ በዳይ ነጻ ማውጣት በፍትህ ስርዓቱ መቀለድ የህዝባችንን ጉዳትም ማቃለል ነው። እንዲህ በጥድፊያ የሚደረጉ ውሳኔዎች ፍትህን በመጨፍለቅ በተቋማቱ ላይ ያለንን እምነት በሂደት የሚሸረችሩ ናቸው ብሏል። ውሳኔውን በምን ምክንያት እንደተቃወመ ለቪኦኤ ተጨማሪ ማብራሪያ የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ ናቸው።
ለረጅም ዘመናት ስንታገልለት የነበረው የሰብአዊ መብት ጉዳይ፣ የዲሞክራሲያዊ ስርዓት ወደ ተሻለ ደረጃ የመሄድ ጉዳይ እና የተቋማት ጉዳይ ዋና ዋናዎቹ ናቸው። ከዚህ አንጻር ስናየው ይሄ ውሳኔ አንደኛ ድንገታዊ ነው። በየትኛው ተቋም በየትኛው ስርዓት ታይቶ በሁለት ሶስት ጭንቅላት ተመርምሮ ሚዛናዊ በሆነ ሁኔታ እንደተወሰነ ግልጽ አይደለም። እውነት ለመናገር የዚያ ኢፌክት ደግሞ ለምሳሌ አሁንም አንዳንድ ቦታዎች ላይ ዜጎች በሰላም ተኝተው በማያድሩበት ሁኔታ ጦርነቱ እንዳለቀ ተደርጎ የሚነገረው ነገር ማዘናጋትን የሚያመጣ በመሆኑ ትክክል አይደለም የሚል እምነት አለ። ቅድም እንዳልኩት ደግሞ የተቋማትን አሰራር ለምሳሌ አቃቤ ሕግ ነው ክስ የማቋረጥ መብት ያለው እና ማቋረጥ ይችላል የሚል ነው አንዱ ነጥብ። አቃቤ ሕግ ሕዝብን ወክሎ ነው የሚከሰው፣ የራሱ ጉዳይ አይደለም። ማለት የሚኒስትሩ ጉዳይ ወይም እዛ ውስጥ የተቋሙ ጉዳይ፣ የግል ንብረት ጉዳይ አይደለም። የሕዝብን ብሶት መነሻ በማድረግ ወይም በሕዝብ ውክልና ነው ያንን የሚያደርገው።
የአማራ ብሔራዊ ንቅናቄ አብንም ትናንት ባሰራጨው የአቋም መግለጫው የሰዎቹን መፈታት በመቃወም ፌዴራል መንግስት የሀገርንና የህዝብን ጥቅምና ክብር በጽኑ የሚጎዳ ታላቅ ታሪካዊ ስህተት ፈጽሟል፣ ለሀገር ህልውናና ለህዝባችን ሰላምና ደህንነት በመላው ኢትዮጵያውያን የተከፈለውን መስዋዕትነት ዋጋ የሚያሳጣ በይቅርታና ሰብአዊነት ስም የተፈጸመ ኢሰብአዊና ኢፍትሃዊ ውሳኔ መሆኑንም ያምናል ብለዋል። የአብን የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድም በመግለጫው ላይ ለቪኦኤ ተጨማሪ ማብራሪያ ሰጥተዋል።
እነዚህ ሰዎች ጦርነት ላይ ነው ያለ ነው። የህወሓት ከፍተኛ አመራሮች አሁንም በረሃ ላይ ወታደሮቻቸው ልቀው ህዝባችንን ወረው በከፍተኛ በደልና አጠቃላይ እልቂት እና ግፍ ዳርገው ያለን ኃይል ከፍተኛ አመራር ለእርቅ ሲባል ለሰላም ሲባል መፍታት ማለት ፍትህ በቃ ምንም ትሁን እዚህ ሀገር ላይ አማጺ መሆን ሀገር ለማፈስ መንቀሳቀስና ስርዓት አልበኝነት የሚያከባብና እንዲያውም ለጠላት ከፍተኛ ነው ኢነርጂ ሊሰጥ የሚችል ድርጊት ነው የተፈጸመው ብለን ነው የምናምነው።
ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚዳንት ለቪኦኤ በሰጡት ማብራሪያ ትኩረታቸው በህጋዊነትና በህግ የበላይነት እያተኮረ ነበረ።
ሀገራችን ባለፉት አመታት እንዲሁ በዝም ለበቅርቡ ጊዜ ታሪኳ በምንመለከትበት ጊዜ ህግና ስርዓት ሳይሆን የሚገዛት መሪዎች በፈለጉት መንገድ የሚወስዷት፣ የሚያስቀምጧት፣ የሚያነሷት አይነት ነገር ነው። እዛጋው ነው ይህን ምዕራፍ ዘግተን አዲስ ምዕራፍ ኢትዮጵያ መጀመር መቻል አለባት። ሀገር በህግና በህግ ብቻ ልትመራ ይገባል። ስለዚህ ታህሳስ 29 የሰማነው እርምጃ በእኛ ፓርቲ እይታ አግባብነት የለውም። ወደ ተፈቱት ሰዎች ወደ ግለሰብ ጉዳይ አይደለም እዛ ጋር ልናመጣ የምንፈልገው። በአጠቃላይ እንዳካሄድ በምንመለከትበት ጊዜ ይሄ እየተወሰደ ያለው እርምጃ የመፍታት የማሰር አይነት ነገር አግባብነት የለውም። ምክንያቱም የህግን ስርዓት ወይ ደግሞ የሀገሪቱን ህግ ተከትሎ የተደረገ ነገር አይደለም ብለን ስለምናምን ነው። አጥፊውም አጥፊ መባል ያለበት የህግ ስርዓቱን ተከትሎ ነው። ተበዳዩም መበደሉን ማረጋገጥ ያለበት የህግ ስርዓቱ ነው። ይሄ በህግ ስርዓቱ ከተቀመጠ በኋላ ሀገራችን ላለፉት 10 ዓመታት የሄደችበትን የሰቆቃ መንገድ በምን አይነት መልኩ ማብቃት መቻል አለብን ብለን በምልበት ጊዜ ይህንን ልናበቃ የሚገባው በይቅርታና በፍቅር በማለፍ ነው ብለን እዛ ጋር የሚያስቀምጠው የሀገራዊ ምክክር ኮሚሽን ወይም ደግሞ ይህንን የምክክር ስራውን ወይም ደግሞ ስርዓቱን የሚፈጽመው ስብስብ ከማህበረሰቡ ከህዝባችን ተወክሎ ይህንን የሚፈጽመው ስብስብ ነው ብለን ነው የምናስበው። ይሄ አሁን የተወሰደው እርምጃ አስቀድሞ ወንጀለኛውን ወንጀለኛ ሳይባል ተበዳዩን መበደሉ እዛ ጋር በአግባቡ ሳይቀመጥለት ኢንተርቬንሽን ወይም ጣልቃ ገብነት ነው ብለን ነው የምናስበው። ወንጀለኛን ይበልጥ የሚያበረታታ አንድነቱን ጠብቆ ደግሞ ሊሄድ የሚፈልገው ደግሞ አንገት የሚያስደፋ አካሄድ ነው እዛ ጋር የሚሆነው።
ትናንት አዲሱ የኢትዮጵያ መከላከያ ሚኒስቴር መስሪያ ቤት ህንፃ በይፋ በተመረቀበት ክብረ በዓል ላይ ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ዘርዘር ያለ ማብራሪያ ሰጥተዋል። ውሳኔው ምን ያህል አሳሳቢ እንደሆነ በሚጠቁም መልኩ በምረቃው ስነ ስርዓት ካደረጉት የ40 ደቂቃ ንግግር ከ12 ደቂቃዎች በላይ ሰጥተውታል። ጠቅላይ ሚኒስትሩ እንዳሉት ይህ ዜና ከፍተኛ ቁጣ ቀስቅሷል። ተቆጪዎቹ በሁለት ቡድኖች እንደሚከፈሉ ተናግረዋል። ለአንደኛው ወገን ቁብ እንደማይሰጡትና ለኢትዮጵያም መልካም የማያስብ ቡድን እንደሆነ ጠቁመው መልእክታቸው ቅን አሳቢ ናቸው ላሏቸው ወገኖች መሆኑን አበክረው ተናግረዋል።
ቅን አገር ወዳድ ኢትዮጵያውያን በውስጥም በውጭም የሚገኙ የአንዳንዶችን ከእኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዥገው፣ ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና እናንተም ለሀገራችሁ ዘላቂ ድል ስትሉ፣ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ።
ጠቅላይ ሚኒስትር አብይ በዚህ ንግግራቸው ከእስር ለተፈቱትም የተፈቱት በምህረት ሳይሆን ክስ በማቋረጥ አግባብ እንደሆነ ማስጠንቀቂያ መሰል ማሳሰቢያ ሰጥተዋቸዋል። አለፍ ብለውም ይህ እርምጃ በአገር ውስጥ ካሉ ታሳቢዎች ውጭ ሌሎችንም ኃይሎች ታሳቢ ያደረገ ውሳኔ እንደሆነም ጠቁመዋል።
እነዚህ ከሰዓቱም ሙሉ ስንናገርላቸው የቆየን የኢትዮጵያ ጠላት፣ የኢትዮጵያ የጥፋት ምልክት በቅርበት ሁላችን የምናውቃቸውና የምናያቸው ብቻ ሳይሆኑ ከአፍንጫችን ስር ሻገር አድርገን ስንመለከት ኢትዮጵያ በአቀማመጧ ለነጻነት ባላት ክብርና በማንነቷ የተነሳ ከሩቅም ከቅርብም በርካታ ጠላቶች ያሏት ሀገር ስለሆኑ እያንዳንዱ ውሳኔ በመንግስት ሲወሰን አርቆ በማሰብና ኢትዮጵያን በማጽናት ብቻ ላይ የሚመሰረት መሆኑን ዜጎች እንዲገነዘቡ ጠይቃለሁ።
በክስ መቋረጡ ከስር የተፈቱት በነ ዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ከተከሰሱት መካከል አቶ ሰባት ነጋን ጨምሮ 6 ሰዎች በአቶ ጃዋር መሐመድ የክስ መዝገብ የተከሰሱ በሙሉና በአቶ እስክንድር ነጋ የክስ መዝገብ የተከሰሱ በሙሉ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃንና መስፍን አራጌን ለዘገባዎቻቸው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ ከተያያዥ ርዕሰ ጉዳይ ጋር ያቆየናል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ እስር ላይ የነበሩ አመራሮችና አባላት መፈታታቸው ለሁሉ አቀፍ አገራዊ ውይይት አስተዋጽኦ ያደርጋል ይላል። የፓርቲው የጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለአሜሪካ ድምፅ በሰጡት አስተያየት እንዳመለከቱት መንግስት ሁሉን አቀፍ ለሆነ ብሔራዊ ውይይት የጀመረው እስር ላይ የሚገኙ የፖለቲካ ፓርቲዎች አመራሮችና አባላትን የመፍታት እርምጃ መቀጠል አለበት ነው ያሉት። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው እርምጃውን ተከትሎ በሰጡት መግለጫ የፖለቲካ ፓርቲዎች አመራሮችና አባላት የተፈቱት የከሰሳቸው አካል ክሱን በማቋረጡ ነው ሲሉ ገልጠዋል። ፀሐይ ዳምጠው ተጨማሪ ዘገባ አላት።
ባለፈው ሳምንት መጨረሻ ላይ የኦሮሞ ፌዴራሊስት ኮንግረስ አመራሮች የሆኑት አቶ ጃዋር መሐመድ፣ አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ሐምዛ ቦረናና ሌሎችም በአቶ ጃዋር መሐመድ መዝገብ የሚጠሩ ግለሰቦች ከእስር ተፈተዋል። እነዚህ አመራሮችና አባላት ከአንድ ዓመት ተኩል በላይ በእስር ላይ የቆዩ ሲሆን ሰኔ 22 2012 ዓ.ም የድምጻዊ ሀጫሉ ሁንዴሳን ግድያ ተከትሎ ሁከት በማነሳሳት ወንጀል ተጠርጥረው ታስረው ጉዳያቸውን በፍርድ ቤት ሲከታተሉ እንደነበር ይታወሳል። ይሁንና ባለፈው ታህሳስ 29 2014 ዓ.ም ምሽት ላይ ከእስር ቤት መለቀቃቸውን የመንግስት ኮሚኒኬሽን አገልግሎት አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ኦፍኮ የፓርቲው አመራሮችና አባላት በመፈታታቸው ደስ መሰኘቱን የፓርቲው ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ተናግረዋል።
በጣም ደስ ብሎናል። ደስታችን ወሰን የለውም። እነዚህ አባሎቻችን በመፈታታቸው አመራሮች ናቸው። የኦፌኮ አመራር የተሟላ ይሆናል ብለን ስለምናስብ እነሱም ደግሞ ከቤተሰቦቻቸው ጋር ከወዳጆቻቸው ዘመዶቻቸው ጋር መቀላቀላቸው በጣም ደስ አሰኝቶናል። በዚህም የተነሳ አባሎቻችን፣ ደጋፊዎቻችን፣ መላው ህብረተሰባችን በሀገር ውስጥም ሆነ ከሀገር ውጭ የሚገኙ እዚህ መጥፎ ጊዜ ጎናችን በመቆማቸው አመስግነናቸዋል። ይሄ ብቻም ሳይሆን ያሰራቸው መንግስትም ስለፈታቸው የተፈቱበት ምክንያት የተፈለገውን ነገር ይሁን እነዚህ ወገኖቻችን በመፈታታቸው ግን መንግስትንም አመስግነናል፣ ደስ ብሎናል የሚል
መንግስት አሁን እየተዘጋጀበት ያለውን የብሔራዊ ውይይት የኦሮሞ ፌዴራሊስት ኮንግረስ ፓርቲ በ2009 ዓ.ም ነው መጠየቅ የጀመረው ያሉት አቶ ጥሩነ የፓርቲያቸው አመራሮችና አባላት መፈታት ለውይይቱ ትልቅ አስተዋጽኦ አለው ሲሉ ገልጸዋል።
በትክክል ይኖረዋል። ምክንያቱም ሰዎችን በተለይ በሀሳብ ልዩነት ምክንያት አስሮ ሰላም አወርዳለሁ፣ ውይይት አካሂዳለሁ የሚለው ነገር የማይመስል ነገር ነው። ስለዚህ አሁን ውይይቱ የሚካሄድበት ሁኔታ አጥጋቢ ነው አጥጋቢ አይደለም፣ ሁሉንም አሳታፊ ነው አሳታፊ አይደለም የሚለው ጥያቄ ገና ወደፊት እየታየ የሚመለስ ቢሆንም ዜጎችን ከመደበኛ ስራቸው፣ ከመደበኛ ኑሯቸው፣ ከቤተሰቦቻቸው፣ ከወገኖቻቸው ነጥለው እስር ስር አስቀምጦ ውይይት ማካሄድ የማይመስል ነገር ስለሆነ የእነዚህ አባሎቻችን ወይም የሀገሪቱ ዜጎች ሀሳባቸው የፈለገ ነገር ይሁን የሀገሪቱ ዜጎች ተፈተው ሰላማዊውን ህይወት ሲቀላቀሉ ከመንግስት ጋርም ከፓርቲ ጋርም ከወገኖቻችን ጋር የምናደርገው ግንኙነት የተሳለጠ ይሆናል፣ አስደሳች ይሆናል፣ ፑል ፋክተር ይሆናል ብለን ነው የምናስበው።
አቶ ጥሩን ያክለውም መንግስት አሁን የጀመረው የታሰሩትን የመፍታት እርምጃ አጠናክሮ መቀጠል አለበት ሲሉም ጥሪ አቅርበዋል።
የኦፌኮ አባላት የዞንና የወረዳ ኃላፊዎች ዛሬም ቢሆን እስር ስር ነው ያሉት። ምስራቅ ሐረርጌ፣ ሰሜን ሸዋ፣ ጅማ፣ ጉጂ የመሳሰሉት አካባቢዎች ላይ አባሎቻችን አሁንም ታስረው ነው ያሉ። እነዚህ ሁሉ ቢፈቱና የሀገሪቱን ሰላም፣ የሀገሪቱን ልማት፣ የሀገሪቱን እድገት አብረን እጅ ለእጅ ተያይዘን ብንገነባ የተሻለ ይሆናል። ይሄ ጥሪያችን አሁንም ይቀጥላል።
ሰሞኑን ከእስር ቤት የተፈቱትን የፖለቲካ ፓርቲዎች አመራሮችና አባላትን በተመለከተ ለሀገር ውስጥ ብዙሀን መገናኛ ማብራሪያ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግለሰቦቹ ከእስር የተለቀቁት ከሳሽ ክሱን በማቋረጥ ነው ብለዋል።
ምህረትም አይደለም ይቅርታም አይደለም የክስ ማንሳት ወይም የክስ ማቋረጥ ነው። ያ ደግሞ ክሱን ባቀረበው አካል በአስፈጻሚው በመንግስት አካል ውሳኔ የሚደረግ ነው። ስለዚህ ማንኛውም በክስና በፍርድ ቤት ክርክር ሂደት ላይ ባለ መዝገብ ላይ በሚሰጥ የመንግስት ወይም የስራ አስፈጻሚ ውሳኔ ክስ ማንሳት ወይም ማቋረጥ ይቻላል። የተደረገው ያ ነው።
አሁን ኢትዮጵያ ሁሉን አቀፍ ብሔራዊ ውይይት ለማድረግ ዝግጅት ላይ በመሆኗ በመንግስት ክሳቸው እንዲቋረጥ በመወሰኑ ነው ከእስር የተፈቱት ሲሉም ዶክተር ጌዲዮን ገልጸዋል።
ክሳቸው የተነሳውን ሰዎች በሁለት ከፍሎ ማየት ይቻላል። በሁለት መዝገቦች ላይ በመዝገቡ ላይ ያሉ ሁሉም ተከሳሾች ላይ የነበረው ክስ ነው የተነሳው። ስለዚህ መዝገቦቹ እንዲቋረጡ ተደርጓል። እነዚህ ሁለቱ መዝገቦች ላይ የነበሩት ተከሳሾች በዋነኝነት የተለያዩ የፖለቲካ ፓርቲዎች አመራር የሆኑ ወይም ከሞላ ጎደል ትልቅ ቁጥር ያለው የፖለቲካ ተከታይ አላቸው ተብሎ የሚገመቱ ግለሰቦች ናቸው። የእነሱ ክስ እንዲነሳ የተደረገው እንዲህ በቅርቡ እንደሚታወቀው ሀገራዊ ምክክር እንዲኖር ያስፈልጋል በሚል የሀገራዊ ምክክር ኮሚሽን ተቋቁሟል። በቅርቡ የሀገራዊ ምክክር ሂደት በሰፊው ይጀመራል ተብሎ ይታሰባል። የዚህን የሀገራዊ ምክክር ሂደት አሳታፊነትና አካታችነት ለመጨመር የመድረኩንም ቅቡልናና ውጤታማነት ከፍ ለማድረግ ሲባል የተወሰነ ውሳኔ ነው።
አቶ ጥሩኔ በበኩላቸው መንግስት በሀገሪቷ ሰላም እንዲሰፍንና የተረጋጋች ኢትዮጵያን ለመፍጠር ሁሉንም የተለያዩ የፖለቲካ ፓርቲዎች አመራሮችና አባላትን ከእስር መፍታት አለበት ሲሉ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69,000 በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ ቢንያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከ100 በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስ የክልሉ መንግስት ጥረት እያደረገ ቢሆንም የሚመለሱበትን ጊዜ ለመወሰን ግን አዳጋች ነው ሲሉ ኃላፊው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል። ቁጥራቸው 100,000 የሚደርስ የሩሲያ ወታደሮች ከዩክሬን አዋሳኝ ድንበር አቅራቢያ መስፈራቸውን ተከትሎ ውጥረት ውስጥ የገባውን የቀጠናውን የጸጥታ ሁኔታ ለማሻሻል ያለሙ ናቸው የተባሉ ውይይቶች በያዝነው ሳምንት እንደሚቀጥሉ ተሰምተዋል። የዩናይት ስቴትስና የሩሲያ ከፍተኛ ባለስልጣናት ቀጣይ ዙር ውይይት የሚያደርጉት በስዊዘርላንድ ጄኔቫ ነው። ሚሼል ኩዊን ያጠናቀረችውን የዚህን ዘገባ ዝርዝር ሀብታሙ ስዩም ያሰማናል።
ዛሬ በጄኔቭ የተጀመረው የዩናይትድ ስቴትስ እና ሩሲያ ከፍተኛ ባለስልጣናት ውይይት ዋነኛ ትኩረት በሩሲያ ዩክሬን ድንበር ያለው ውጥረት ነው። 100,000 የሚደርሱ የሩሲያ ወታደሮች በዚያ ተሰማርተዋል። የጦር እንቅስቃሴም አለ። ሁኔታው ለዓመታት የቆየ ነው። በቅርብ ሳምንታት ውስጥ የወታደራዊ ስምሪቱ መጨመር ግን ውጥረቱን የበለጠ አጋግሎታል። ሩሲያ ዩክሬንን ለመውረር አቅዳለች የሚለውን ክዳለች። ከዚያ ይልቅ የሰሜኑ ጦር ቃል ኪዳን ተቋም ኔቶ ከምስራቅ አውሮፓ ስፍራዎች መልቀቅ አለበት፣ ይህም የደህንነት ዋስትና ነው ብላለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን አሁንም ለድርድር እድል መኖሩን ተናግረዋል። ከቀጠናው የአሜሪካን ወታደሮችን መቀነስ ለድርድር አልቀረበም። ወታደሮቹ የሚሰማሩበትን እንቅስቃሴያቸውን አይነት የሚወስን የጋራ ገደብ የሚተውን ስምምነትን የመሰሉ ሌሎች ጉዳዮች ላይ ግን ንግግር ይደረጋል። ይሁንና ብሊንከን መሬት ላይ የሆነ ካለው አንጻር የተለየ ውጤት ከአሁኑ ውይይት እንደማይጠበቅ ጠቁመዋል።
It's very hard to see that happening when there's an ongoing escalation, when Russia has a gun to the head of Ukraine with
100,000 ወታደሮችን ወደ ድንበር በማዝመት ሩሲያ በዩክሬን ጭንቅላት ላይ ጠመንጃ በደገነችበት ሁኔታ ከሁኔታው መባባስ አንጻር እውነተኛ ለውጥን ለመመልከት በጣም ያዳግታል። ሩሲያ ይህንን ስምሪቷን በአጭር ትዕዛዝ በጥፍ ልታሳድግም ትችላለች ነው ያሉት። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ለሩሲያ ዜና አገልግሎት እንደተናገሩት ንግግሩ ብዙም የማይዘልቅ መሆኑን ፍንጭ ሰጥተዋል። እዚህ ምክንያቱ ደግሞ ዩናይትድ ስቴትስ የሩሲያን የደህንነት ስጋቶች አልተረዳችም የሚል ነው። ሩሲያ የዩክሬንን ድንበር ተሻግራ ክሪሚያን ከግዛቷ ከቀላቀለች ከዛሬ 8 ዓመታት ወዲህ በኪየቭና በሞስኮ መካከል ያለው ውጥረት አይሏል። ዩክሬን የቀድሞዋ ሶቪየት ኅብረት አንድ ክፍል ነበረች። በዩክሬን የቀድሞ የዩናይትድ ስቴትስ አምባሳደር ወደ ምስራቅ አውሮፓ ሀገራት ተጨማሪ ወታደሮች እንዲላኩ ጥሪ ቢያቀርቡም ሪፐብሊካኑ እንደራሴ ማይክ ራውንስን የመሰሉ ግን ባይደን አሁንም ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በመሆን ዲፕሎማቲክ መፍትሄ እንዲያገኙ ይሻሉ። ወደ ሚስተር ፑቲን በዲፕሎማቲክ መንገዶች ብዙ እንደሚያተርፉ መልእክት መስደድ ከወረራ ዛቻ ይልቅ በእጅጉ ልንጠነክርበት የሚገባው አቋም ይመስለኛል ነው ያሉት የህዝብ እንደራሴው። የውጭ ጉዳይ መስሪያ ቤት ኃላፊው አንቶኒ ብሊንከን ከዩክሬን በላይ የሆኑ መርሆች አሉ ባይ ናቸው። ለምሳሌ አንድ ሀገር በኃይል የገዛ ድንበሩን መቀየር ወይንም ጎረቤቶቹን ለመጠቅለል የሚወስደውን እርምጃ መቃወምን ይመሰሉ። ብሊንከን ለዩክሬን ግዛት ክብር ብቻ ሳይሆን ለሉዓላዊነትና ነጻነት መርሆች ሀገራቸው እንደቆመች ይጠቁማሉ። ከጄኔቫ ውይይት በኋላ ባለስልጣናቱ ንግግራቸውን በብራሰልስና ቪየና ይቀጥላሉ።
አድማጮች፣ አሁን የፕሮግራም ማሳሰቢያ።
ንግድና ምጣኔ ሀብት በነገው ምሽት። የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ስለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑና መንግስት የተለያዩ ገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይገልጻሉ።
ይህ በጣም ትንሽ ነው። ምክንያቱም አንዱና ዋናው ነገር ክልሎቹ ራሳቸው ታክስ የሆነና ታክስ ያልሆነ ገቢያቸውን አሰበሰቡም በአመት ምንም ነገር የተመደበላቸውን በጀት ለመከላከያው ፐርፐዝ አውለው ሶስት ክልሎች ማለት ይቻላል። ፌደራል መንግስትም ከክልሎቹ ይሰበስብ የሚገባውን የተለያዩ ገቢዎች አልሰበሰበም። እጥረቱ ይጠበቃል ማለት ነው።
ይሁን እንጂ በዚህ አመት የቀረበው የበጀት ጥያቄ ካለፈው አመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነ ተመልክቷል። ይህ በምጣኔ ሀብቱ ላይ ምን ያስከትላል? ሙሉውን ዝግጅት በነገው የንግድና ምጣኔ ሀብት ዝግጅታችን ጠብቁት። የአሜሪካ ድምፅ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አድማጮች፣ አሁን ለዚህ ክፍል ቀዳሚ የሆነው የጤና ፕሮግራም ነው ተከታዩ። በኢትዮጵያ ዕድሜያቸው 14 ዓመት ለሆናቸው ልጃገረዶች የማህፀን በር ካንሰር ወይም ሰርቫይካል ካንሰር በመባል የሚታወቀውን የበሽታ አይነት መከላከያ ክትባት መሰጠት ተጀመረ። የክትባት ሂደቱ በአገር አቀፍ ደረጃ ከትምህርት ሚኒስቴር ጋር በመተባበር የሚፈጸም ሲሆን ለቀጣዮቹ ሁለት ሳምንታትም እንደሚዘልቅ ተገልጧል። ስለ ክትባት አሰጣጡ ሂደት ይበልጥ ለመረዳት ኤደን ገረመው በጤና ሚኒስቴር የእናቶች የህፃናትና የአፍላ ወጣቶች ጤናና የስርዓተ ምግብ ጉዳዮች ዲሬክተር ዶክተር መሰረት ዘላለምን አነጋግራ ተከታዩን አቀናብራለች።
ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ህይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል የማህፀን በር ካንሰር ወይም ሰርቪካል ካንሰር። ይህ ችግር እያደገ መምጣቱም ከቅርብ ዓመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም ዓመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሰረት ዘላለም በጤና ሚኒስቴር የህፃናት እናቶችና አፍላ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮውን ዘመቻ አላማና እቅድ እንዲህ ያስረዳሉ።
ላለፉት 3 ዓመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች የ14 ዓመት ልጃገረዶችን ነው የምንሰጠው። በየአመቱ 1.2 ሚሊዮን የሚገመቱ ልጃገረዶችን በትምህርት ቤትና ከትምህርት ቤቶች እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተያይዞ የሚከሰቱ የካንሰር ችግር ስናይ እንግዲህ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህፀን በር ካንሰር፣ ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ እህቶቻችን በስቃይ ለሞትም የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንጻር እነዚህም መከላከል ቅድሚያ መከላከል በጤና ሚኒስትርም በፖሊሲያችን በስትራቴጂያችን በመሪ የምንጠቀምበት ነው።
ዶክተር መሰረት፣ ይሄ ክትባት እድሜያቸው 14 ዓመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈለገበትን ምክንያት እንዲህ ያስረዳሉ።
ለምን 14 ዓመት ተመረጠ ካል መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት የሚጀምሩበት እድሜ ስለሚሆን ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለው። ግንኙነት ከመጀመራቸው በፊት ማድረግ አለብን በሚል የብሔራዊ ግብረ ኃይል በተለይ የክትባት ግብረ ኃይል ከፍተኛ የሳይንሳዊ ትንተና ተደርጎ ቅኝት ተደርጎ ያለንን መረጃ ትንትነን እንደ ሀገር መመሪያ የተሰጠበት ነው። ማለት ለአንድ ልጃገረድ ሁለቴ እንሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን እንሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገ ጊዜ መከፈት መዘጋትም ስለማይችል ያን የተከተል በአመት የባለፈው አመት ሁለተኛ በዚህ አመት የመጀመሪያው ስርዓት እንዲያደርግ ሁለቱንም የመስጠት ስራዎችንም ባለፈው አመት ጀምረናል ማለት ነው።
ዶክተር መሰረት ኮቪድ-19 ባለም አቀፍ ደረጃ በሌሎች ህክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ።
ገበያው ላይ ያለው የክትባት መጠንና የጥረት ነበር እንደሚታወቀው። ብዙዎቹ ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንጻር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት፣ ሳኒታይዘር ማምረት በተለይ ኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ ይሄን ደግሞ ክትባት የሚያመርተው ካምፓኒም እንደዚህ እጥረት ተከስቷል። ምክንያቱም ዓለም አቀፍ እንግዲህ ኮምፒቲሽን አለ። በዚህ ውስጥ እንግዲህ 14 አመት ላይ ቆመናል እንጂ የመጀመሪያ የነበረን እቅድ 14 አመት ላይ ጀምረን 13-12 የሞላቸውን 10 የሞላቸውን ልጆችን እንደዚህ እኩል በጅምላ ባንዴ ሰርተን ከዛ ወደ 9 አመት የመደበኛ መርሃ ግብሩ አካል እንዲሆን ነው እንግዲህ እንደ እቅድ ይዘን የሰራ ነው። ግን ባለው ሁኔታ ያን ማስተካከል አልቻልንም በጊዜ ውስጥ።
በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት 3 ክልሎች ውስጥ ሂደቱን ማስተጓጎሉን ገልጸው፣ ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ።
ብሔራዊ ዘመቻ ነው የምናደርገው በየአመቱ። በዚህ አመት ግን እንደሚታወቀው ለሁሉም ግልጽ ነው በተለይ በሰሜኑ ሀገራችን ውስጥ ካለው የጸጥታ ችግር አንጻር ትግራይ ክልል ላይ፣ አማራ ክልልና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር ለጊዜው አሁን በአስቀመጥነው መርሃ ግብር መሰረት እንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ መቻቸው ሰዓት ተማሪዎችን ትምህርት ቤት በሚመደር ሰዓት እሱ የምናከናውን ይሆናል። ከእነዚህ 3 ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ። ከ2 ጀምረን ጥር 2 እስከ ጥር 6 ዘን በዚህ ሳምንት ከሰኞ እስከ አርብ እንደሚሰጥበት አካሄድ የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በቅርበት ይሰራለን። ትምህርት ቤት ያሉ ልጃገረዶች እና ከትምህርት ቤቶች ያሉት ደግሞ በጤና ተቋማት የምንደርስ ይሆናል።
በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርዓተ ምግብ ዳይሬክቶሬት ዳይሬክተር ዶክተር መሰረት ዘላለም ሲያጠቃልሉም የማህፀን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና እንግዳዋን ዶክተር መሰረት ዘላለምን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም ሳምንታዊው ቅንብር ሐኪሞን ይጠይቁ ነው። ሐኪሙን ይጠይቁ የኮቪድ-19 መከላከያ ክትባት በስፋት በተሰጠባቸው አካባቢዎች ጭምር ለወረርሽኙ በብዛት መታየት ምክንያቱ ምንድን ነው? ክትባቱን አሟልተው የወሰዱ ሰዎች ካልተከተቡት ያላቸው ልዩነት 4ኛው የሚል ስያሜ የተሰጠው የማጠናከሪያ ክትባት በዩናይትድ ስቴትስ እና በእስራኤል መጀመር በምሽቱ ቅንብሩ ከሚመለከታቸው ጭብጦች ውስጥ ናቸው። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጀጃው መኮንን በዩናይትድ ስቴትሱ የሮክቪል የውስጥ ደዌ ሕክምና ማዕከል የሳምባና የጽኑ ሕሙማን ልዩ ሐኪምና የማዕከሉም የኮቪድ-19 ፕሮግራም ሊቀመንበር ናቸው። የምልልሳችንን የመጀመሪያ ክፍል ነው። ዶክተር አሰፋ ጀጃው መኮንን በኮቪድ ላይ ላተኮረው ሳምንታዊ ቃለ ምልልሳችን ተገናኝተናል። ለዛሬው ውይይታችን የቀደሙ ፕሮግራማችን የተከታተሉ አድማጭ ስለ ክትባት በጠየቁት ጥያቄ ቀደም ያሉትን ከእርሶ ጋር የተወያየንባቸውን ፕሮግራሞች እንደተከታተሉ ገልጸው የኮቪድ-19 ክትባት እንደ ልብ በሚገኝበት እሳቸው በሚኖሩበት በዚህ በዩናይትድ ስቴትስ ጭምር በአሁኑ ሰዓት ወረርሽኙ በከፍተኛ መጠን መስፋፋትና ክትባቱን እንዲወስዱ አሁንም መበረታታት እንዴት ነው የሚታየው ነው የሚለው ጥያቄያቸው። እንግዲህ በአንድ በኩል ክትባት የወሰዱ ሰዎችም ለቫይረሱ የመጋለጥ እጣ መኖሩ ነው የጠቀሱትም የክትባት አይነት ማጠናከሪያ የሚባለውን ክትባት ነው። ምንድን ነው እኚህም ሰው ሌሎች አድማጮቻችንም መረዳት ያለባቸው?
እሺ፣ አመሰግናለሁ አሉላ ስለግብዣው። እንግዲህ በመሰረታዊነት ክትባት ምንድን ነው ጥቅሙ ኮቪድ ላይ የሚለውን ነው ማየት ያለብን። በእርግጥ አሁን ያለው የቫይረስ ዝርያ ከሰው ሰው በፍጥነት የሚሄድ በፍጥነት የሚራባት ስለሆነ ብዙ ሰው በአንድ ጊዜ መያዙ ይታወቃል። ከዛ ውስጥ ደግሞ ክትባት የሚወሰደ ሰው ኢንፌክሽን ወይም ቫይረሱ ሰውነቱ ላይ መግባቱ በቴስት ይረጋገጣል። አንዳንዱም ቀለል ቀለል ያለ ስሜት ይሰማዋል። ነገር ግን በመሰረታዊነት የክትባቱ ትልቁ ውጤት ቫይረሱ ሰውነታችን እንዳይገባ ማድረግ አይደለም። ቫይረሱ ግን ገብቶ በሽታ ያመጣል ወይ ያ የሚያመጣው በሽታ ጠንካራ ሆኖ ወደ ሆስፒታል የሚያደርስ ሕይወት የሚያጠፋ ነው ወይ መጀመሪያ ያየነው አይነት ቃጠሎ እዚ አይነት ወረርሽኝ ይሆናል ወይ የሚለውን ነው። ክትባት በተከተበ ሰው ላይ አሁንም ሁለቱን ክትባት ወስዶ እንደገና ደግሞ ማጠናከሪያ ክትባት ወይም በእንግሊዝኛ ቡስተር የሚባለው የወሰደ ሰው ቫይረሱ ቢይዘውም ለጠና ህመም አያጋልጠውም። ቫይረስ የመያዝ እድሉ ግን ከሌላው ጊዜ ከፍ ሊል ይችላል የሚልበት ምክንያት አሁን ያለው ቫይረስ በከፍተኛ ሁኔታ የሚሰራጭ ስለሆነ ነው። ለምሳሌ ሰዎች አንድ ክፍል ውስጥ ተቀራርበው ቁጭ ብለው ለሁለት ሰዓት ጊዜ ቢያጠፉ 60 ቢሆኑ ከሁለት ሰዓት በኋላ 60ውን የመያዝ እድላቸው በጣም ከፍተኛ ሁኔታ ወደ 80-90% ድረስ የሚደርስ ነው ቢሆን።
ከዚህ ቀደም ከታዩ ዝርያዎች በሙሉ የተለየ ነው አሁን የሚሉን?
የተለየ ነው በጣም ፍጥነት አለው። እና ክትረት መኖሩ ብዙ ሰዎች ተይዘዋል የሚለውን እንድናይ ያደረገናል። አሁንም ግን ማየት ያለብን ትክክለኛውን ክትባት በደረጃ የወሰዱ ሰዎች ቀለል ያለ የህመም ስሜት ተሰምቷቸው ልክ ጉንፋን እንደሚሰን አድርጎ ያልፈውና የሚለቀው አሁንም በዛ ደረጃ ሆስፒታል መሄድ ህይወት ማጣት የለም። ስለዚህ የክትባቱ ጥቅም ኢንፌክሽን መከላከል ሳይሆን በሽታን መከላከል ነው። ምሳሌ ሁልጊዜ ኑሯችን ጉንፋን ይዘናል። ጉንፋን ያዘን ብለን ብዙ ኮምፕሌን አናደርግም፣ ምክንያቱም በጉንፋን ምክንያት ህይወት እንደማይጠፋ እና የዛ ደረጃ ማድረስ እኮ ከቻል ትልቅ ስኬት ነው። ማለት ግን ጉንፋን እንከላከላለን ወደፊት ማለት አይደለም። ምክንያቱም የምንሰራቸው መከላከያዎች ለዚህ አይነት ቫይረሱ ቶሎ ወደ ላይ ወደታች የሚሉ ናቸው። ሁለተኛ ሙሉ በሙሉ ኢንፌክሽን መከላከል ገና መጥቶ እንዳይጠበቅ ማድረግን እዛ ደረጃ ላይ ድረስ ክትባት አይደለም ያለ።
መልካም ዶክተር አሰፋ፣ ተመሳሳይ ጥያቄ ያደረሱን ሰለሞን አለሙ የተባሉ ሌላ አድማጫችን እንዲሁ በኢሜይል ባደረሱን ተጨማሪ ጥያቄያቸው ለሶስተኛ ክትባት እንድንዘጋጅ እየተነገረን ነው ይላሉ። ቀደም ባሉት ወራት መሆን አለበት። ክትባቱ የጎንዮሽ ጉዳትስ አለው ወይ? ከሆነስ ምንድን ነው ይላሉ። ጥቅሙን ቀደም ብለው አብራርተውልናል።
በክትባቱ የሚመጡ ሳይድ ኢፌክቶች የምንላቸው ጉዳት የምንላቸው የክትባቱ ጥናቶች ከተጀመሩ ጀምሮ በተከታታይ በየጊዜው ሬጅስተር ያለ እያንዳንዱ ሰው ሪሰርች ውስጥም ያለ ኋላም በህብረተሰቡ ተከታቢዎች ምን ምን ደረሰባቸው የሚለው በየጊዜው ይታያል። በእርግጥ በተለይ ደግሞ በፊት የጆንሰን ጆንሰን አይነት አንዳንዶቹ ክትባቶች የደም መርጋት ታይቶባቸዋል፣ ለህይወት አደጋም ያለበት ሁኔታ ታይተዋል። ነገር ግን አጠቃላይ ክትባቱ ከሰጠው ጥቅም አንጻር የደረሰው ጉዳት እጅግ በጣም አነስተኛ ነው። ክትባቱን አንስት የሚያደርግ ደረጃ አይደለም። ሌሎቹ ግን አሁን በተለይ አሜሪካን ሀገር በብዛት እየተሰጡ ያሉት ፋይዘር፣ ሞደርና እንግዲህ ክትባት የሚሰጠው ለ30-40-50 ሚሊዮን ህዝብ ነው። ከዛ ውስጥ 5-6 ኬሶች ቢኖርም ሪፖርት ይደረጋሉ። በዛ ደረጃ ያሉ ከኢሚኒቲ ጋር ተያይዞ የሚመጡ ሳይድ ኢፌክቶች አሉ። ከዛ ውጭ ግን ቀለል ያሉ ያው የክትባቱ ቀን ራስ ምታት ሊኖር ይችላል፣ ድካም ሊኖር ይችላል፣ ቆረጣጥም ሊኖር ይችላል። እየሰጠ ነው መድኃኒት ሰውነታችን ከዛ ጋር ፋይት አድርጎ መከላከያ እንዲሰራ ስለሆነ ቀላል ነገር አይደለም። ልጆች ላይ በአብዛኛው የልብ መቆጣት የማሰብ መቆጣት ነበሩ። እነዛም ልጆች ወደ ሆስፒታል እንኳን የደረሱ ቢኖሩ ህይወት የጠፋበት ሲሪየስ የሆኑ ሳይድ ኢፌክቶች የሉ። እና አጠቃላይ ከጥቅሙ ጋር ሲታይ የደረሰው ጉዳት አሁንም እንቀጥል ክትባቱ ጠቃሚነቱ ያመዝናል የሚል ነው። የትኛውም ህክምና ጉዳት እንዳለው እና ጥቅም እንዳለው ተወዳድሮ ጥቅም ሲያመዝ ይሰጠው።
አስፕሪን እና ረዥም ዓመት ያስቆጠረው ፔኒሲሊን ሳይቀሩ በወሰን ጊዜ አነስተኛ መሆኑ ከጥቅሙ ጋር እንዳሉ በመነጻጸሩ ነው እንጂ የጎንዮሽ የሚባለው ጉዳት አለ የሚለውን ለመውሰድ አድማጫችን የሚረዳ ይመስለኛል። ዶክተር አሰፋ፣ አቶ ሰለሞን የሶስተኛውን ወይም ማጠናከሪያ ክትባት እያነሱ ባሉበት በዚህ ሳምንት ለከፋ አደጋ ሊጋለጡ የሚችሉ ዜጎች አራተኛ ማጠናከሪያም ሊወስዱ ነው። ይሄስ ምን ማለት ነው? ይሄ ክትባት በየስድስት ወሩ እየተሰጠ ይቀጥላል ማለት ነው ወይስ የሆነ ቦታ ጋር ያቆማል? አዲሱ የኮሮና ቫይረስ ኦሚክሮን እና ከእርሱ ቀደም ብሎ በዓለም ዙሪያ በከፍተኛ ደረጃ ተሰራይቶ የነበረው ዴልታ የተሰኘው ዝርያ የተጣመሩበትና ዴልታ ክሮን የሚል ስያሜ የሰጡትን ዝርያ ማግኘታቸውን የቆጵሮስ ተመራማሪዎች ማስታወቃቸው ባለፈው ቅዳሜ ተዘግቧል። ለመሆኑ የዚህ ዝርያ መከሰት በወረርሽኙ አካሄድ ላይ ምን አይነት አንድምታ ይኖረው ይሆን? አድማጮች፣ ከዶክተር አሰፋ መኮንን ጋር የጀመርነው ቃለ ምልልስ አልተቋጨም። በሁለቱ ትኩስ ርዕሰ ጉዳዮች ዙሪያ ለተነሱት ጥያቄዎች የሰጧቸውን ምላሾች በነገው ምሽት ፕሮግራማችን እናቀርባለን። ለአሁኑም ዶክተር አሰፋን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው፣ ሳምንታዊው ስፖርት። ኢትዮጵያ በአፍሪካ ዋንጫ የመጀመሪያ ጨዋታዋ ሽንፈት አስተናገደች። በጣሊያን በተካሄደ አገር አቋራጭ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በአውስትራሊያ የኢሚግሬሽን ማቆያ ውስጥ ታስሮ የነበረው ኖቫክ ጆኮቪች በአስቸኳይ እንዲለቀቅ ዛሬ ፍርድ ቤት ትዕዛዝ ሰጠ። የሚሉት በምሽቱ የስፖርት ቅንብር ከተካተቱት ርዕሶች ውስጥ ናቸው። ለዝርዝሩ ኬኔዲ አባተ።
ኢትዮጵያ የአፍሪካ ዋንጫ ውድድሯን በሽንፈት ጀምራለች። ትናንት ምሽት ከኬፕ ቨርድ ጋር የመጀመሪያ ጨዋታዋን ያደረገችው ኢትዮጵያ 1-0 በሆነ ውጤት ተሸንፋለች። ጨዋታው በተጀመረ ገና በ8ኛው ደቂቃ ያሬድ ባየ በኬፕ ቨርዱ አጥቂ ሁሊዮ ታቫሬስ ላይ በሰራው ጥፋት በመጀመሪያ የማስጠንቀቂያ ቢጫ ካርድ ቢያይም ኋላ ላይ ዳኛው በቫር ባደረገው ምልከታ 12ኛው ደቂቃ ላይ በቀይ ካርድ ከሜዳ አሰናብቶታል። በጊዜ በቀይ ካርድ አንድ ተጫዋች ያጡት ዋሊያዎቹ ጨዋታውን በ10 ተጫዋቾች ለማጠናቀቅም ተገደዋል። ያሬድ በቀይ ካርድ መውጣቱን ተከትሎ የተከላካይ መስመሩን ለማጠናከር በማሰብ አሰልጣኝ ውበቱ አባተ መስዑድ መሐመድን አስወጥተው ምኞት ደበበን ወደ ሜዳ አስገብተዋል። ተቀይሮ የገባው ምኞት ታዲያ ከቀኝ መስመር የተሻገረውን የኬፕ ቨርዶች ኳስ ለመከላከል ሲሞክር ወደ ራሱ ጎል ቢመታም ጥሩ እንቅስቃሴ ሲያደርግ የነበረው ግብ ጠባቂው ተክለ ማርያም ሻንቆ ኳሷን ከግብነት አድኗታል። ሰማያዊ ሻርኮች በሚል ቅጽል ስም የሚጠሩት የኬፕ ቨርድ ብሔራዊ ቡድን ተጫዋቾች የመጀመሪያው አጋማሽ መጠናቀቂያ ላይ በሁሊዮ ታቫሬስ አማካኝነት ባስቆጠሩት አንድ ጎል ጨዋታውን 1-0 ማሸነፍ ችለዋል። ዋሊያዎቹ ምንም እንኳን በመሃል ሜዳ ላይ ጥሩ እንቅስቃሴ ቢያደርጉም ብዙም ወደ ኬፕ ቨርድ የግብ ክልል መቅረብ ካለመቻላቸውም ባለፈ ለጎል የቀረበ ሙከራም አላደረጉም። ከኢትዮጵያና ከኬፕ ቨርድ ጨዋታ አስቀድሞ አዘጋጇ ካሜሩን ከቡርኪና ፋሶ ጋር ያደረገችውን የመክፈቻ ጨዋታ 2-1 በሆነ ውጤት አሸንፋለች። ቡርኪና ፋሶ ጎል በማስቆጠር ቀዳሚ ብትሆንም ካሜሮን በመጀመሪያው አጋማሽ ያገኘቻቸውን 2 የፍጹም ቅጣት ምቶች ወደ ጎል ቀይራ ጨዋታው ተጨማሪ ጎል ሳያስተናግድ በዚሁ ውጤት ተጠናቋል። የአፍሪካ ዋንጫ ውድድር ዛሬ በሚካሄዱ 4 ጨዋታዎች የሚቀጥል ሲሆን ኢትዮጵያ በቀጣዩ ሐሙስ በምታደርገው ሁለተኛ ጨዋታዋ ካሜሮንን ትገጥማለች። በሌላ የአፍሪካ ዋንጫ ዜና ካፍ ለውድድሩ ከቀድሞ ከፍ ያለ የሽልማት ገንዘብ አዘጋጅቷል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በካሜሮን ዱዋላ ባካሄደው የስራ አስፈጻሚ ኮሚቴ ስብሰባ ላይ የአፍሪካ ዋንጫ የሽልማት ገንዘብ እንዲጨምር ወስኗል። የውድድሩ አሸናፊ ከዚህ ቀደም በነበረው የሽልማት መጠን ላይ 500 ሺህ ዶላር ተጨምሮ 5 ሚሊዮን ዶላር ያገኛል። ሁለተኛ የሚወጣው ቡድን ደግሞ የ250 ሺህ ዶላር ጭማሪ ተደርጎለት 2.75 ሚሊዮን ዶላር የሚያገኛል። የሚያገኝ ይሆናል። የግማሽ ፍጻሜ ተወዳዳሪዎችና የሩብ ፍጻሜ ተወዳዳሪዎች በሚያገኙት ሽልማት ላይም በቅደም ተከተል 200,000 እና 175,000 ዶላር ተጨምሮ 2.2 ሚሊዮን ዶላር እና 1.175 ሚሊዮን ዶላር እንዲያገኙ ካፍ ወስኗል። በአጠቃላይ የሽልማት መጠኑ በ1.85 ሚሊዮን ዶላር ጨምሯል። በጣሊያን በተካሄደ አገር አቋራጭ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በጣሊያን ሚላን ሳን ጆርጂዮ ሱሌኛኖ ባለፈው ሐሙስ በተካሄደው የዓለም አትሌቲክስ ቱር አካል የሆነ የአገር አቋራጭ ውድድር ነው ኢትዮጵያውያን አትሌቶች ድል የቀናቸው። በሴቶች ምድብ የተካሄደው የ6 ኪሎ ሜትር ውድድር ሲሆን 5 ኪሎ ሜትሩ እስኪጠናቀቅ ሁሉም አትሌቶች ሳይለያዩ በጋራ መጓዝ ችለዋል። የመጨረሻውን 1 ኪሎ ሜትር 5 አትሌቶች ተነጥለው መምራት ቢችሉም ውድድሩ ሊጠና ቀቅ ከ500 ሜትር በታች ሲቀረው በሶስት አትሌቶች መካከል ብርቱ ፉክክር ተደርጎ ኢትዮጵያዊቷ ዳዊት ሲዩም ፉክክሩን በድል አጠናቀቀች። ውድድሩን 18 ደቂቃ ከ48 ሰከንድ በሆነ ሰዓት ያሸነፈችው አትሌት ዳዊት ተከትላት የገባችውን ኤርትራዊት አትሌት ራሄል ዳንኤልን በ1 ሰከንድ ብቻ ነው የቀደመችው። ኬንያዊቷ ቢትሪስ ቺቤት ደግሞ 18 ከ51 በሆነ ሰዓት ውድድሩን በሶስተኝነት አጠናቀቀች። በወንዶች ምድብ ደግሞ የተካሄደው የ10 ኪሎ ሜትር አገር አቋራጭ ውድድር ሲሆን ኢትዮጵያዊው አትሌት ይሁኔ አዲሱ ውድድሩን 28 ደቂቃ ከ39 ሰከንድ በማጠናቀቅ አሸንፏል። በዚህም አትሌት ይሁኔ ከዚህ ቀደም በስፍራው በተካሄዱ የአገር አቋራጭ ውድድሮች ካሸነፉት የኢትዮጵያ ኮከቦች ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ሙክታር እድሪስ፣ ኢማና መርጋና ሀጎስ ገብረ ህይወት ዝርዝር ውስጥ ስሙን አካቷል። በውድድሩ አትሌት ይሁኔን በመከተል ኬንያውያኑ ኢማኑኤል ኮሪር ኪፕላጋትና አሞስ ሲሬም ሁለተኛና ሶስተኛ ወጥተዋል። በመጨረሻም በአውስትራሊያ የኢሚግሬሽን ማቆያ ውስጥ ታስሮ የነበረው ኖቫክ ጆኮቪች በአስቸኳይ እንዲለቀቅ ፍርድ ቤት ትዕዛዝ ሰጠ። ሰርቢያዊው የዓለም ቁጥር 1 የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች በአውስትራሊያ ኦፕን የሜዳ ቴኒስ ውድድር ለመሳተፍ ባለፈው ሳምንት ሜልቦርን ቢገባም ተጫዋቹ የአውስትራሊያን የኮቪድ-19 የክትባት መስፈርት አላሟላም በሚል ነበር በኢሚግሬሽን ማቆያ እንዲቀመጥ የተደረገው። ይሁን እንጂ የጆኮቪች ቤተሰቦች ተጫዋቹ ማቆያው ታስሮ እንደነበር ነው የሚገልጹት። የ34 ዓመቱ ዝነኛ የሜዳ ቴኒስ ተጫዋች የኮቪድ ክትባት አልወሰደም በሚል በአውስትራሊያ ሕግ መሰረት ቪዛው ተሰርዞ ከሀገሪቱ እንዲወጣ መንግስት ቢወስንም ከጥቂት ሳምንታት በፊት ኮቪድ-19 ተይዞ ያገገመ በመሆኑ ክትባቱን እንዳይወስድ በሕክምና የተሰጠው ፈቃድ እንዳለው የሚገልጹት የተጫዋቹ ጠበቆች ክስ መስርተው ጉዳዩ በዛሬው ዕለት እልባት አግኝቷል። ዛሬ በነበረው የፍርድ ቤት ውሎ ጉዳዩን የተመለከቱት ዳኛ አንቶኒ ኬሊ ጆኮቪች በአስቸኳይ እንዲለቀቅ ውሳኔ ሰጥተዋል። በተጨማሪም በኢሚግሬሽን ማቆያ ሆቴል ለአራት ቀናት በቆየበት ጊዜ የነበረበትን ወጪ በሙሉ የአውስትራሊያ መንግስት እንዲሸፍንም አዘዋል። የፌዴራል መንግስት ጠበቆች ግን የኢሚግሬሽን ሚኒስትሩ አሌክስ ሃውክ የግል ስልጣናቸውን በመጠቀም የጆኮቪችን ቪዛ ሊሰርዙ እንደሚችሉ በመናገር ጉዳዩ በዚህ ላያበቃ እንደሚችል ጠቁመዋል። ጆኮቪች ለቀናት ማቆያ ውስጥ መሰንበቱ አነጋጋሪ ጉዳይ ሆኖ መቆየቱ ይታወሳል። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ ለዘገባው አመሰግናለሁ። አድማጮች አሁን የፕሮግራም ማሳሰቢያ።
ንግድና ምጣኔ ሀብት በነገው ምሽት። የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ስለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑና መንግስት የተለያዩ ገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይገልጻሉ።
ይህ በጣም ትንሽ ነው። ምክንያቱም አንዱና ዋናው ነገር ክልሎቹ ራሳቸው ታክስ የሆነና ታክስ ያልሆነ ገቢያቸውን አሰበሰቡም በአመት ምንም ነገር የተመደበላቸውን በጀት ለመከላከያው ፐርፐዛው ነው። ሶስቱም ክልሎች ማለት ይቻላል ፌደራል መንግስቱም ከክልሎቹ ይሰበስብ የሚገባውን የተለያዩ ገቢዎች አልሰበሰበም። እጥረቱ ይጠበቃል ማለት ነው።
ይሁን እንጂ በዚህ ዓመት የቀረበው የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነ ተመልክተዋል። ይህ በምጣኔ ሀብቱ ላይ ምን ያስከትላል? ሙሉውን ዝግጅት በነገው የንግድና ምጣኔ ሀብት ዝግጅታችን ጠብቁት። የአሜሪካ ድምፅ
ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ለአሁኑ በእኔ በኩል ሰላም፣ ደህና አደሩ።